ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደ ተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 8 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ፍቅር ሁልጊዜ ሌሎችን ያገለግላል፣ ምክንያቱም ፍቅር በድርጊቶች ላይ ነው እንጂ በቃላት ላይ ብቻ አይወሰንምና ማለታቸው ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በዛሬው ለስርጭታችን ወደ እናንተ አድማጮቻችን ጆሮ ምናደርሳቸው ሁለት ዋና ዋና ዘገባዎች ይሆናሉ። የመጀመሪያው ዘገባ ርዕሰ ሊቃነ ጳጳሳት ፍራንቺስኮን የተመለከተ ሲሆን ቅዱስነታቸው በትላንትናው ዕለት ማለትም በሰኔ 7 2010 ዓ.ም በቅድስት ማርታ የጸሎት ቤት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት ስድብ የወደፊት ተስፋን ይገላልና ከቅናት ወደ ጓደኝነት መሻገር ያስፈልጋል ማለታቸውን የሚገልጽ ዜና በቅድሚያ እናስደምጣችኋለን። በማስከተልም በዓለም ዙሪያ የሚገኙ የካቶሊክ ምዕመናን ቁጥር ቀጣይነት ባለው መልኩ እያደገ መምጣቱንና አብዛኛው እድገት እየተመዘገበ የሚገኘው በአፍሪካ አህጉር መሆኑ መገለጹን የሚያመለክት ዜና በክፍል ሁለት ዝግጅታችን በሰፊው ወደ እናንተ አድማጮቻችን የምናቀርበው ሁለተኛው ዘገባችን ይሆናል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመጪው ዓመት በጥቅምት 9 2011 ዓ ም ለሁለተኛ ጊዜ ለሚከበረው ዓለም አቀፍ የድሆች ቀን ዝግጅት ይሆን ዘንድ በሰኔ 6 2010 ዓ ም መልእክት ማስተላለፋቸው ይታወሳል። ይህንን መልእክት በትላንትናው ዕለት ወደ እናንተ አድማጮቻችን ማቅረብ መጀመራችን የሚታወስ ሲሆን ቀጣዩን ክፍል በዛሬው ዕለት ለማቅረብ ቃል መግባታችን የሚታወስ ሲሆን ነገር ግን በሰዓት ጥበት ምክንያት በዛሬው ቀን የማናቀርብ መሆናችንን በትህትና ከይቅርታ ጭምር እየጠየቅን ነገር ግን በነገው ዕለት አጠቃላይ የመልእክቱን ሙሉ ይዘት ወደ እናንተ አድማጮቻችን እንደምናቀርብ ከወዲሁ ቃል እንገባለን። የዛሬውን ለስርጭታችንን ዋና ዋና ዝግጅቶቻችንን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ስድብ የወደፊት ተስፋን ይገላል፣ በዚህም ምክንያት በውስጣችን ያለው ቅናት ወደ ጓደኝነት መንፈስ መሻገር ይኖርበታል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ይህንን የተናገሩት በትላንትናው ዕለት ማለትም በሰኔ 7 2010 ዓ.ም በቅድስት ማርታ የጸሎት ቤት ቄሳውስት ደናግላንና ምእመናን በተገኙበት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደሆነ የተገለጸ ሲሆን፣ ስድብ የሰውን መሠረታዊ መብት ይገፋል፣ ኢየሱስ እርቅን እንድናወርድ ይጠይቀናል፣ ስድብ የማንሳደብ ከሆነ ሌሎች ሰዎች እንዲያድጉ መንገድ እንከፍታለን ማለታቸው ተገልጿል። በቅናት ስሜት ተነሳስተን ስድብ በምንሳደብበት ወቅት ሌሎች ሰዎችን እንደ መግደል ይቆጠራል። ሊከበርና በፍጹም ሊገሰስ የማይገባው የሰው ልጆች መብት እንደ ምርገጥ ይቆጠራል። ይህ ተግባራችን የመጪውን ጊዜ ተስፋ እንደ መግደል ይቆጠራል ብለዋል። ኢየሱስ ከእኛ የሚጠብቀው ስር ነቀል ለውጥ በማምጣት እርቅን እንድናደርግና የሌላውንና የእኛን ሰብአዊ መብት እንድናከብር እንደሚጠይቀን በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው በዕለቱ ከማቴዎስ ወንጌል ከምዕራፍ 5 ከቁጥር 20 እስከ 26 ላይ ተወስዶ በተነበበው የቅዱስ ወንጌል ክፍል ላይ በተጠቀሰው ኢየሱስ ፍትህን ማድረግ እንደሚገባን፣ ሌሎችን መሳደብ መልካም ነገር ባለመሆኑና ፍርድ ሊያስፈርድብን የሚችል ቅጣት የሚያስከትል በመሆኑ የተነሳ እርቅ መፍጠር መልካም እንደሆነ በገለጸበት የቅዱስ ወንጌል ክፍል ላይ መሠረቱን ያደረገ እንደነበረ ለመረዳት ተችሏል። የከሰሰ ባለጋራህ እንዳያስፈርድብህ፣ ዳኛውም ለአሳሪ አሳልፎ እንዳይሰጥህ፣ በወኅኒ እንዳትጣል፣ በመንገድ ላይ ሳለ ከባለጋራ ጋር ፈጥነ ተስማማ በማለት ኢየሱስ ለሐዋርያቱ ተናግሮ እንደነበረ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው የሰው ልጅ ጥበብ ከመልካም ፍርድ ይልቅ ግድፈት ያለው ስምምነት ይሻላል ብሎ እንደሚያምን በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው ኢየሱስ ፍቅርንና ለወንድማማችነት ልናሳየው የሚገባውን ርኅራኄ በተመለከተ ያስተማራቸውን አስተምሮ በሚገባ ለማስረጥ በማሰብ በዕለታዊ ኑሮአችን የምናደርጋቸውን ተግባራት በምሳሌነት በመጠቀምና ከዚያም ባሻገር በመሄድ ስድብን የተመለከቱ ችግሮችን ሲያብራራ እናገኘዋለን ብለዋል። ለቀደሙ ሰዎች አትግደል፣ የገደለ ይፈረድበታል እንደ ተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን ያላግባብ የሚቆጣ ይፈረድበታል። ማንም ወንድሙን ጅል በማለት የሚሳደብ ሰው በሸንጎ ፊት ይጠየቅበታል። ደደብ የሚለው ደግሞ የገሃነመ እሳት ፍርድ ይጠብቀዋል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 21 እስከ 22 የሚለውን በመጥቀስ ምናልባትም እነዚህን ስድቦች ኢየሱስ በነበረበት ወቅት የነበሩ ጥንታዊ ስድቦች ሊሆኑ ይችሉ ይሆናል በማለት ፈገግታ በተቀላቀለበት መልኩ የተናገሩት ቅዱስነታቸው ጌታ እንደሚለው ስድብ ከተሳደብን በኋላ እዚያው የሚያበቃ ጉዳይ ሳይሆን ነገር ግን በተቃራኒው ሌላ አዲስ መዘዝ ይዞ እንደሚመጣ ገልጸው ይህም ሰዎችን ከመግደል የተናነሰ ጉዳይ አይደለም ብለዋል። ምክንያቱም አሉ ቅዱስነታቸው ይህንን ሐሳባቸውን በሚገባ ለማስረጽ በማሰብ ምክንያቱም ስድብ ሰዎችን የመግደል የመጀመሪያ ደረጃ እንደሆነ ገልጸው ይህም ሌሎች ሰዎችን በማሳጣት መከበር ያለበትን ሰብአዊ መብታቸውን በመግፈፍ ሰውን በመግደል ማኅበረሰቡን ጭምር የሚገድል ተግባር ነው ብለዋል። በአሁኑ ወቅት እኛ የስድብ ውርጅብኝ የተቀላቀለ አየር መተንፈስ ለምደናል በማለት ስብከታቸውን የቀጠሉት ቅዱስነታቸው በተለይም ደግሞ በሥራ መግቢያና ከሥራ መውጫ ሰዓት አካባቢ በትራፊክ መጨናነቅ የተነሳ ብዙ የስድብ ናዳ እንደምንጠቀም የገለጹት ቅዱስነታቸው ሰዎች ስድቦችን እየፈጠሩና እያሻሻሉ ስድብን ስድብ በማይመስል መልኩ በማቅረብ የሰዎችን ሰብአዊ መብት እየገፈፍን በምንገኝበት ደረጃ ላይ ደርሰናል ያሉት ቅዱስነታቸው የዚህን ዐይነት ስድቦችን ለመስማት ጆሮዎቻችንን መክፈት በፍጹም አይገባንም ብለዋል። ስድብ በጣም አደገኛ የሆነ ነገር ነው። ምክንያቱም ብዙን ጊዜ ስድብ የሚመነጨው ከፍተኛ ከሆነ ቅናት በመሆኑ የተነሳ እንደሆነ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው አንድ አካላዊ ወይም አእምሮአዊ እክል ያለው ሰው በእኛ ላይ ስጋት የሚፈጥር ባለመሆኑ የተነሳ እርሱን የመሳደብ ፍላጎት እንደማያድርብን ገልጸው ይህንን ሐሳባቸውን በሚገባ ለማስረጽ በማሰብ የሚከተለውም ብለዋል።
Quando una persona fa qualcosa che non piace, io l'insulto e la faccio passare come disabile, disabile mentale, disabile sociale, disabile familiare, non ha capacità di integrazione e per questo uccide il futuro di una persona, uccide il percorso di una persona.
ነገር ግን አንድ የአካል የአእምሮ የማህበራዊ የቤተሰብ እክል ያለው ሰው ወይም ከማህበረሰቡ ጋር ተቀላቅሎ ለመኖር የማይችል እንከን ያለው ሰው እኔ የማልወደውን ነገር በኔ ላይ በሚፈጽምበት ወቅት ጉዳተኛ ብዬ ቀለል አድርጌ በመሳደብ አልፈው ይሆናል። በዚህም ምክንያት ሰውየውንና የወደፊት ተስፋውን እንደ መግደል ይቆጠራል። የሰው ልጆችን የህይወት ሂደት ማኮላሸት ይሆናል።
الانفيديا que apre la puerta. Cuando una persona qualcosa a me minaccia, io l'invidia mi porta a insultarlo. Quasi sempre c'è l'invidia lì.
በሩን የሚከፍተው ቅናት ነው። ምክንያቱም አንድ ሰው እኔን የሚያስፈራራኝ ነገር ካለው ወይም ከኔ የሚበልጥ ነገር ካለው ምቀኝነት እርሱን እንድሳደብ ያደርገኛል። በዚያ አይነቱ ሁኔታ ውስጥ ምቀኝነት ሁሌም ይኖራል ማለታቸውም ተገልጿል። መጽሐፈ ጥበብ በሰይጣን ቅናት ምክንያት ሞት ወደ ዓለም ውስጥ እንደገባ እንደሚገልጽ ያስታወሱት ቅዱስነታቸው በዚህም የተነሳ ቅጣት ሞትን እንደሚያመጣ ገልጸው እኔ በማንም ሰው ላይ አልቀናም ብለን በመንናገርበት ወቅት በደንብ ማሰብ ይገባናል። ምክንያቱም ያ ቅናት በውስጣችን ተደብቆ ይገኛል። ቅናት በውስጣችን ተደብቆ ከቆየ ደግሞ በጣም አደገኛ ወይም ኃይለኛ እንድንሆን ያደርገናል። መልካችን እንዲለወጥ በማድረግ የተቀላቀለ ስሜት በውስጣችን በመፍጠር ስድብ እንድንሳደብ ያነሳሳናል። በዚህም ተግባራችን ሌላውን ሰው እናሰናክላለን እናጠፋዋለንም ብለዋል። ኢየሱስ የዚህን አይነቱን ተግባር እንደማይቀበለውና አስፈላጊ ያልሆነ ተግባር በመሆኑ የተነሳ ማስወገድ እንደሚገባን እንደሚያሳስበን በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው ጸሎት በመናደርግበት ወቅት ወይም ደግሞ መስዋዕተን ቅዳሴን ለመሳተፍ በመነሄድበት ወቅት የበደልነው ሰው እንዳለ ካስታወስን ጸሎታችንን ባለበት ቦታ በመተው በቅድሚያ ከወንድሞቻችን ጋር እርቅ መፍጠር እንደሚገባን ኢየሱስ እንደሚያሳስበን ቅዱስነታቸው ጨምረው ገልጸዋል። ይህንን ሐሳባቸውን ለማጽናት በማሰብ ቅዱስነታቸው የሚከተለውን ብለዋል።
Gesù è così radicale. La riconciliazione non è un atteggiamento di buone maniere, è un atteggiamento radicale, è un atteggiamento che cerca di rispettare la dignità dell'altro e anche la mia.
ኢየሱስ በጣም ስርነቀል ለውጥ እንድናደርግ ይጠይቀናል። እርቅን ማውረድ መልካም የሚባል ያኗኗር ባህሪ አይደለም፣ በፍጹም አይደለም። ስርነቀል የሆነ ለውጥ ማድረግ የሌላውን ሰውና የራስየንም ክብር ለማክበር የምፈልግ አመለካከት ማሳደር ማለት ነው። ከስድብ ወደ እርቅ፣ ከከፍተኛ ቅናት ወደ ጓደኝነት መሻገር ማለት ነው። ኢየሱስ ዛሬ የሚያሳየን መንገድ ይህ ነው ካሉ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 8 2010 ዓ.ም ምረት ዕለታዊ ስርጭታችን ነው። በዓለም ዙሪያ የሚገኙ የካቶሊክ ምዕመናን ቁጥር ቀጣይነት ባለው መልኩ እያደገ መምጣቱንና አብዛኛው እድገት የተመዘገበው በአፍሪካ ሀገር መሆኑ ተገለጸ። በቅድስት መንበር ስር የሚተዳደረው የካቶሊክ ምዕመናን ብዛት ቆጠራ ማዕከላዊ ጳጳሳዊ ጽፈት ቤት በ2018 ዓ.ም ይፋ ካደረገው ዓመታዊ መረጃ ለመረዳት እንደተቻለው በዓለም ዙሪያ የሚገኙ የካቶሊክ ምዕመናን ቀጣይነት ባለው መልኩ ቁጥራቸው ያደገ መምጣቱን ለመረዳት የተቻለ ሲሆን ባለፈው ዓመት ማለትም እንደ አውሮፓውያኑ የቀን አቆጣጠር በ2017 ብቻ በዓለም አቀፍ ደረጃ የካቶሊክ ቤተክርስቲያን ምዕመናን 1.1% መጨመሩን ለመረዳት ተችሏል። በአሁኑ ወቅት በዓለማችን ላይ የሚኖሩ የካቶሊክ እምነት ተከታይ ምዕመናን ከባለፈው ዓመታት አንጻር ሲታይ ከዓመት ወደ ዓመት ቀጣይነት ባለው መልኩ ቁጥራቸው እያደገና እየጨመረ መምጣቱን ከወጣው መረጃ ለመረዳት የተቻለ ሲሆን በተለይም ደግሞ እንደ አውሮፓውያኑ የቀን አቆጣጠር ከ2010 እስከ 2016 ዓመተ ምህረት በአፍሪካ አህጉር ምስጢረ ጥምቀትን የሚቀበሉ ሰዎች ቁጥር በከፍተኛ መልኩ ከዓመት ወደ ዓመት በቁጥር ከፍ ያለ መምጣቱን የገለጸው መረጃው በተቃራኒው ግን በአውሮፓ አህጉር የሚገኙ የካቶሊክ ምዕመናን ቁጥር ከዓመት ወደ ዓመት በቁጥር እያነሱ መምጣታቸውን መረጃው በሰፊው ያትታል። በቅድስት መንበር ስር የሚተዳደረው የካቶሊክ ምዕመናን ብዛት ቆጠራ ማዕከላዊ ጳጳሳዊ ጽሕፈት ቤት በ2018 ዓመተ ምህረት ይፋ ካደረገው ዓመታዊ መረጃ ለመረዳት እንደተቻለው እንደ አውሮፓውያኑ የቀን አቆጣጠር ከ2015 እስከ 2016 ባሉት 2 ዓመታት ውስጥ በተደረገው ጥናት ለመረዳት እንደተቻለው በዓለም አቀፍ ደረጃ እንደ አውሮፓውያኑ የቀን አቆጣጠር በ2015 ዓመተ ምህረት 1 ቢሊየን 258 ሚሊየን የካቶሊክ ምዕመናን በዓለም ዙሪያ እንደሚገኙ የገለጸ ሲሆን ይህም አሃዝ በ1.1% በመጨመር አሁንም እንደ አውሮፓውያኑ የቀን አቆጣጠር በ2016 ዓመተ ምህረት በዓለም ዙሪያ የሚገኙ የካቶሊክ ቤተክርስቲያን ምዕመናን ቁጥር 1 ቢሊየን 299 ሚሊየን መድረሱን ለመረዳት ተችሏል። በተያያዘ መልኩም በአሁኑ ወቅት በዓለማችን የሚገኘው የሕዝብ ብዛት ቁጥር እያደገ እንደሚገኝ የሚታወቅ ሲሆን ይህ በፍጥነት እያደገ የሚገኘው የዓለማችን የሕዝብ ቁጥር ከካቶሊክ ቤተክርስቲያን ምዕመናን ቁጥር ከመጨመር ጋር በንጽጽር ሲታይ የካቶሊክ ቤተክርስቲያን ምዕመናን ሕዝብ ቁጥር ጭማሪ ማሳየቱ ልቆ እንደሚታይ ከወጣው መረጃ ለመረዳት የተቻለ ሲሆን ይህም አሃዛዊና ለመረዳት በሚያስችል መልኩ ሲገለጽ እንደ አውሮፓውያኑ የቀን አቆጣጠር በ2016 ዓመተ ምህረት የዓለም የሕዝብ ቁጥር በ17.67% መጨመሩና በተመሳሳይ ዓመት በዓለም አቀፍ ደረጃ የካቶሊክ ቤተክርስቲያን ምዕመናን ቁጥር በ17.73% ማደጉንና በአጠቃላይ ከዓለም ሕዝብ ብዛት መጨመር ጋር በንጽጽር ሲታይ የካቶሊክ ቤተክርስቲያን ምዕመናን ቁጥር በ0.6% ብልጫ ማደጉን ከወጣው መረጃ ለመረዳት ተችሏል። በቅድስት መንበር ስር የሚተዳደረውና የካቶሊክ ምዕመናን ብዛት ቆጠራ ማዕከላዊ ጳጳሳዊ ጽሕፈት ቤት በ2018 ይፋ ካደረገው ዓመታዊ መረጃ ለመረዳት እንደተቻለው እንደ አውሮፓውያኑ የቀን አቆጣጠር በ2017 ዓመተ ምህረት በአፍሪካ አህጉር የሚገኘው የካቶሊክ ቤተክርስቲያን ምዕመናን ቀጣይነት ባለው መልኩ በቁጥር እየጨመረ መምጣቱን ለመረዳት የተቻለ ሲሆን በተቃራኒው ግን በአውሮፓ አህጉር የሚገኙ የካቶሊክ ቤተክርስቲያን ምዕመናን ቁጥር በቁጥር እያነሱ መምጣታቸውን መረጃው በሰፊ ይገልጻል። በዚህም መሰረት በአፍሪካ አህጉር የሚገኙ የካቶሊክ ቤተክርስቲያን ምዕመናን ከአጠቃላይ በዓለም ዙሪያ ከሚገኙ የካቶሊክ ምዕመናን ቁጥር አኳያ ሲታይ 17.6% የካቶሊክ ቤተክርስቲያን ምዕመናን በአፍሪካ አህጉር እንደሚገኙ በቅድስት መንበር ስር የሚተዳደረው የካቶሊክ ምዕመናን ብዛት ቆጠራ ማዕከላዊ ጳጳሳዊ ጽሕፈት ቤት በ2018 ዓ ም ይፋ ካደረገው ዓመታዊ መረጃ ለመረዳት ተችሏል። እንደ አውሮፓውያኑ የቀን አቆጣጠር በ2010 ዓ ም በአፍሪካ አህጉር የነበረው የካቶሊክ ምዕመናን ሕዝብ ቁጥር 185 ሚሊየን ብቻ እንደነበረና ይህ አሃዝ በስድስት ዓመት ውስጥ በከፍተኛ ሁኔታ በማደግ እንደ አውሮፓውያኑ የቀን አቆጣጠር በ2016 ዓ ም 228 ሚሊየን እንደደረሰ በቅድስት መንበር ስር የሚተዳደረው የካቶሊክ ምእመናን ብዛት ቆጠራ ማዕከላዊ ጳጳሳዊ ጽፈት ቤት በ2018 ይፋ ካደረገው ዓመታዊ መረጃ የገለጸ ሲሆን በነዚህ ዓመታት ውስጥ ከፍተኛ የካቶሊክ ምእመናን ቁጥር መጨመር የታየባቸው ሀገራት በቅደም ተከተል ሲቀመጥ በኮንጎ ዲሞክራቲክ ሪፐብሊክ፣ በናይጄሪያ፣ በኡጋንዳና በአንጎላ የተመዘገበው የካቶሊክ ሕዝብ ቁጥር ከፍተኛ እንደሆነ ከወጣው መረጃ ለመረዳት የተቻለ ሲሆን በተቃራኒው አዛውንቱ አህጉር በመባል በሚታወቀው የአውሮፓ አህጉር የካቶሊክ ምእመናን ቁጥር በ0.2 ቅናሽ ማሳየቱ የተገለጸ ሲሆን ይህም በዓለም አቀፍ ደረጃ ካለው የካቶሊክ ቤተ ክርስቲያን ምእመናን አጠቃላይ ቁጥር አንጻር በንጽጽር ሲታይ በአውሮፓ አህጉር የሚኖረው የካቶሊክ ቤተ ክርስቲያን ምእመን 22% እንደሆነ ለመረዳት ተችሏል። በዚህም መሠረት በዓለም አቀፍ ደረጃ የካቶሊክ ቤተ ክርስቲያን ምእመናን ብዛት በመቶኛ ሲቀመጥ በቁጥር የላቁ የካቶሊክ ምእመናን የሚገኙት በላቲንና መካከለኛው አሜሪካን ጨምሮ 48.6% በአሜሪካ አህጉር ውስጥ የሚገኙ ሲሆን 22% በአውሮፓ፣ 17.6% በአፍሪካ፣ 11% በኢስያና 0.8% ደግሞ በኦሺኒያ አህጉር እንደሚገኙ በቅድስት መንበር ስር የሚተዳደረው የካቶሊክ ምእመናን ብዛት ቆጠራ ማዕከላዊ ጳጳሳዊ ጽፈት ቤት በ2018 ዓ.ም ይፋ ካደረገው ዓመታዊ መረጃ ለመረዳት ተችሏል። እንደ አውሮፓውያኑ የቀን አቆጣጠር ከ2010 እስከ 2016 ዓ.ም ባለው ጊዜያት ውስጥ የነበረውን የካቶሊክ ብፁዓን ጳጳሳት ቁጥር በንጽጽር የተመለከተው በቅድስት መንበር ስር የሚተዳደረው የካቶሊክ ምእመናን ብዛት ቆጠራ ማዕከላዊ ጳጳሳዊ ጽፈት ቤት በ2018 ዓ.ም ይፋ ያደረገው ዓመታዊ መረጃ እንደሚያስረዳው የካቶሊክ ብፁዓን ጳጳሳት ቁጥር በ5% ማደጉን የገለጸ ሲሆን በዚህም መሠረት በዓለም ዙሪያ የሚገኙ የካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት ቁጥር 5353 መድረሱን መረጃው ያስረዳል። ዜኒት በመባል የሚታወቀው የካቶሊክ ቤተ ክርስቲያን የዜና መስጫ ማዕከል በድረ ገጹ ላይ ባሰፈረው ዘገባ ለመረዳት እንደተቻለው በአሁኑ ወቅት በዓለማችን ላይ የሚገኙ የካቶሊክ ቤተ ክርስቲያን የሀገረ ስብከት ካህናት ቁጥር 415,792 መድረሱን በድረ ገጹ ላይ ያሰፈረ ሲሆን በተጨማሪም 54,599 የተለያዩ መንፈሳዊ ማኅበራትና ገዳማት ካህናት፣ 44,566 ቋሚ ዲያቆናት፣ 682,729 ደናግላን፣ 3,264,768 ካታኪስቶች፣ 116,939 የአብየ ዘርሐ ክህነት ተማሪዎች፣ 102,942 የንዑስ ዘርሐ ክህነት ተማሪዎች በዓለም ዙሪያ እንደሚገኙ ዜኒት ከተባለው የካቶሊክ ቤተ ክርስቲያን የዜና መስጫ ማዕከል ድረ ገጽ ላይ ከወጣ መረጃ ለመረዳት የተቻለ ሲሆን የካቶሊክ ቤተ ክርስቲያን መንፈሳዊ አገልግሎቷን በዓለም ዙሪያ በመስጠት ላይ እንደሚገኙም ለመረዳት ተችሏል። በተጨማሪም ዜኒት የተባለው የካቶሊክ ቤተ ክርስቲያን የዜና መስጫ ማዕከል ድረ ገጽ ላይ ከወጣው መረጃ ለመረዳት እንደተቻለው በአሁኑ ወቅት በዓለም አቀፍ ደረጃ በካቶሊክ ቤተ ክርስቲያን ስር የሚተዳደሩ 73,580 መዋለ ሕፃናት ውስጥ የሚማሩ 7,433,634 ሕፃናት እንደሚገኙ፣ 96,283 የመጀመሪያ ደረጃ ትምህርት ቤቶች ውስጥ የሚማሩ 33,516,860 ተማሪዎች እንደሚገኙ፣ በዓለም አቀፍ ደረጃ በሚገኙ 46,339 ሁለተኛ ደረጃ የካቶሊክ ቤተ ክርስቲያን ትምህርት ቤቶች ውስጥ ደግሞ 19,760,924 ተማሪዎች የትምህርት ዕድል አግኝተው በመማር ላይ እንደሚገኙ ዜኒት ካወጣው መረጃ ለመረዳት የተቻለ ሲሆን በተጨማሪም የካቶሊክ ቤተክርስቲያን በዓለም አቀፍ ደረጃ ለ2 ሚሊዮን 477,636 የሁለተኛ ደረጃ ተማሪዎችና ለ2 ሚሊዮን 719,643 የዩኒቨርሲቲ ተማሪዎች የተለያየ አይነት ድጋፍ እያደረገች እንደምትገኝ ይታወቃል። የሕክምና መስጫ ተቋማትን በተመለከተ ደግሞ በአሁኑ ወቅት የካቶሊክ ቤተክርስቲያን በዓለም አቀፍ ደረጃ 5,158 ታላላቅ የሕክምና መስጫ ሆስፒታሎችና 16,523 የጤና ክብካቤ መስጫ ጣቢያዎች እንደሚገኙና የተለያዩ የሕክምና አገልግሎቶችን በመስጠት ላይ እንደሚገኙ የሚታወቅ ሲሆን ከነዚህም ውስጥ 1212 ሆስፒታሎችና 5230 የጤና ክብካቤ መስጫ ጣቢያዎች በአፍሪካ አህጉር እንደሚገኙ ከዚህነት ድረገጽ ካገኘነው መረጃ ለመረዳት ተችሏል።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።